ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 11 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሀገራችን መደዴ ዘረኞች ስልጣን ከተቆናጠጡ ጀምሮ ህግና ስርዓት ድምጥማጣቸው ጠፍቷል። ዴሞክራሲያዊ ሂደት ሳይሆን በማናለብኝነት በህዝብ ላይ መቀለድ ማላገጥ ብሎም በጅምላ ማሳደድና ማገት እጣ ፈንታችን ሆኖ ቆይቷል። አጨብጫቢው እንቅልፋሙና ፓርላማ ሰብየው በረት የተሞላው ኢህአዴግ 100% አሸነፈ በተባለ ጊዜ በገቡ መንጋዎች ነው። ሹሞቹም የዚሁ ውጤት ናቸው። ወያኔ በዋናነት ህዝብ ሲፈጅና አገርን ሲያዋርድ ጀምሮ አብረውት የነበሩ ናቸው። አሁንም በአቋራጭ ሸውደው ስልጣን ለመቆየት አዲስ ድራማ ጀምረዋል። ይህ ሁሉንም የኢህአዴግ አባል ድርጅቶች የሚመለከት ነው። በአዴን ይባል የነበረውና አሁን አዴፓ በሚል ጭምብል የተደበቀው የወያኔ ጭንጋፍ ለምሳሌ አሁንም የአማራ አክራሪዎችን መፈንቀል ሞከሩ የሚለውን ልብ ወልደር ተከትሎ የጀመረውን ምርመራ ተብያል አቋረጠም። ህዝብ የተነሳው የወያኔ ህጎችና በመስሉ ተጽፎ የፈጠራቸው የዘር ድርጅቶች ሁሉ እንዲከስሙ ነው። አሁንም ሌላ ህዝብንና አገርን የሚጎዳ ሴራ እየተተበተበ መሆኑ ይታያል። መልከጥፉን በስም ይደግፉ እንዲሉ ብልጽግና ፓርቲ የውህደት ፓርቲ ያሉ ከጀመሩት ተውኔት ማዘናጊያ ደግሞ ባለምንጫውን የካታር ገኛ ወደ አሜሪካ ልከዋል። የህዝብ ትግል ወያኔ ህወሓት፣ ወያኔ ኦህዴድ፣ ወያኔ ብአዴንና ወያኔ ደቡብ ሁሉም እንዲወገዱ ነው። ግማሽ ስርየት ግማሽ ፈውስ የለም። በየወቅቱ በሚፈበረኩልን ማዘናጊያዎች ሳንረታ ትግላችን ይቀጥል። የሽግግር ሂደት አሁን ሁሉም የፖለቲካ እስረኞች ይፈቱ። በቅድሚያ ከዝግጅት ክፍላችን ለዛሬ የቀረበውን ሀተታ እናሰማለን። በቅሎ የጠፋበት ኮርቻን ስቶ ፈለገ በሚል ርዕስ የቀረበ ነው። በማከታተልም ሌሎች ወቅታዊ ከዝግጅት ክፍላችን የቀረቡ የተለያዩ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የኤችአይቪ ኤድስ በሽታ በደማቸው ውስጥ ያለባቸው ኢትዮጵያውያን ቁጥር ከ649,000 በላይ መሆኑን የፌዴራል ኤችአይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ገለጸ። ኤችአይቪ ኤድስ በደማቸው ከተገኙባቸው ሰዎች መካከል አብዛኛዎቹ የሚኖሩት በከተማ መሆኑ ሲታወቅ በየአመቱ 3% እየጨመረ መሆኑም ተነግሯል። በሽታው ወደ ወረርሽኝነት ለመቀየር ስጋት ያለ መሆኑን የጽህፈት ቤቱ ኃላፊዎች የገለጹ ሲሆን ቫይረሱ በስፋት ከሚገኝባቸው ከተሞች አዲስ አበባ ዋና ስትሆን የጋምቤላ ከተማ በሁለተኛ ደረጃ ይገኛል ተብሏል። ቫይረሱ በከፍተኛ የትምህርት ተቋማት የሚያደርገው መስፋፋትም እየጨመረ መምጣቱ ታውቋል። በአንዳንድ ዩኒቨርሲቲዎች የጸጥታ ሁኔታ የተረጋጋ መሆኑንና ትምህርት የተጀመረ መሆኑ ቢገለጽም በበርካታ አካባቢዎች አሁንም ውጥረት መኖሩ ተዘግቧል። ሐሙስ ዳር 11 ቀን በ6 ኪሎ አዲስ አበባ ዩኒቨርሲቲ ዋና ግቢ ውስጥ ችግር የነበረ መሆኑን በአካባቢው ከነበሩ ሰዎች ከተገኙ መረጃዎች ለማወቅ ተችሏል። ችግሩ እንደተፈጠረ የጸጥታ ኃይሎች በፍጥነት ወደ ግቢው በመግባት በሩን በመዝጋት ወደ ውስጥ ለመግባትና ለመውጣት የከለከሉ ከመሆናቸውም በላይ ሰልፍ ሲያስተባብሩ የነበሩ ተማሪዎች በቁጥጥር ስር ውለዋል ተብሏል። በምዕራብ ወለጋ ቀለም ወረዳ የመንገዶች ባለስልጣን ኮሚኒኬሽን ኃላፊ የሆኑት አቶ ቶላ ገዳ ረቡዕ ህዳር 10 ቀን በታጣቂዎች በተተኮሰ ጥይት ሕይወታቸው ያለፈ መሆኑ ተነግሯል። አቶ ቶላ የተገደሉት ከሌሎች ግለሰቦችና የታይሎች አባላት ጋር ሆነው ለሥራ ጉዳይ በመኪና በሚንቀሳቀሱበት ወቅት ሲሆን በሌሎቹ ላይ ምንም ጉዳት አልደረሰም። አብረዋቸው የነበሩት የጸጥታ ኃይል አባላት ታጣቂዎቹን ለመያዝ ያደረጉት ሙከራ ከሽፏል። ጥቃቱን ማን እንደፈጸመው የተረጋገጠ ነገር ባይኖርም በአካባቢው የሚንቀሳቀሰው የኦነግ ሽኔ ቡድን አባላት ሳይሆኑ አይቀርም የሚል ግምት ተወስዷል። በአካባቢው በተደጋጋሚ በባለስልጣኖች ላይ ያነጣጠረ ግድያ ሲካሄድ መቆየቱ ይታወቃል። የሲዳማ የክልልነት ጥያቄን አስመልክቶ የተካሄደው ውሳኔ ህዝብ የተጠናቀቀ መሆኑንና አጠቃላይ ውጤቱ አርብ ህዳር 12 ቀን እንደሚነገር የምርጫ ቦርድ አስታውቋል። የትግራይ ነጻ አውጪ ግንባር ወያኔ ረቡዕ ለኢህአዴግ ሰፊ በላከው ደብዳቤ ሐሙስ በሚደረገው የኢህአዴግ ምክር ቤት ስብሰባ እንደማይገኝ ገልጿል። የወያኔው ድርጅት ደብዳቤ ህዳር 6 ቀን ስራ አስፈጻሚ ኮሚቴ ድርጅቱን ለማዋሃድ ያደረገው ውሳኔ በሕግ ያልተሰጠው ስልጣን ነው ካለ በኋላ የወያኔው ማዕከላዊ ኮሚቴ ባደረገው ስብሰባ ውህደቱን በሚያጸድቅ በኢህአዴግ የምክር ቤት ስብሰባ ላይ የወያኔ ተወካዮች እንዳይገኙ መወሰኑን ገልጿል። በተጨማሪም ውህደቱ ጥናት እንዲደረግበት ተወስኖ ባለበት ምንም አይነት ውይይት ሳይደረግ በጥርፊያ የምክር ቤት ስብሰባ መጥራት ተገቢ አይደለም ካለ በኋላ በውህደት ስም ኢህአዴግ የተባለውን ጭምብል ማፍረስ ህገወጥ ነው ብሏል። ኢህአዴግ ምክር ቤት በሐሙስ ስብሰባው የእሁዱን ፓርቲ ፕሮግራምና ውስጠ ደንብ ያጸድቃል ተብሎ ይጠበቃል። አሁንም በመላ አገሪቱ ህዝብ በማንነቱ እየተገደለና እየተሳደደ አብያተ ክርስቲያናት እየጋዩ የዘረኞቹ ስብስብ ኢህአዴግ ውህደት ብልጽግና በሚል ባዶ ጫጫታ የስልጣን እድሜውን ሊያራዝም እየጣረ ነው። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የሐሙስ ህዳር 11 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ። በቅሎ የጠፋበት ኮርቻን ስቶ ፈለገ። የዘንድሮ ምሁር ልሂቅ በሉን ዜሮዎችን ገላጭ አባባል ነው። ትምህርት ከንቱ ያሰኙን ብዙዎቹ ድንቁርናቸው ለከት ያጣ ሆኗል። ላም ባልዋለበት ኩበት ለቀማም ይገባሉ። ወዳጅ ጠላትን መለየት የሚያቀታቸው ወዳጅ ያሉትን ጠላት ቢሉ ከርሳቸው ስለማይሞላ እንጂ ሐቁን አተውት አይደለም። ከክፉ በቅሎ የተባረከ አህያ ይሻላልን እንዳንቀበል በቅሎውም ከይሲ አህያውም ነሆለልና ክፉ ሆኖ ምርጫ አሳጥተውናል። በበኩላችን ጨቋኝን ከጨቋኝ አወዳድሮ ይህ ይሻላልን የማንከጅል ቢሆንም ያጼውን ደርግ የተሻለ እንዳሰኘው ሁሉ አገራፊውም ወያኔ ከዘንድሮቹ ይሻላልን አንዳንዶች መጀመራቸው የሚደመጥ ነው። ከዘረኛ ዘረኛ መንጋዎች ጭራሽ ያልተገመቱ ጭራቆች ናቸውም ተብሎ በመደምደም ላይ ነው። ማህይምነትም ተደባልቆበታል። ከኛ ከኛቸውን ለሲዳሞም ምልቅ ማንቱም ወዘተ ሊያወርሱ ሞክረው እያመሱ መሆናቸውም ታይቷል። ደም የጠራ ጦር ራሱ ተብሏልና የቆሰቆሱት ህዝብ ሲነሳባቸው መደበቂያቸው እንደሚጠፋቸው የሚታወቅ ነው። የካታሩ ጌኛ ያልነው ዘረኛ ውርጋጥ የህዝብ ተቃውሞን አንደምታ ስላልገባው ለተቃውሞ ኢላማነት በቃው ብሎ ሲኩራራ ይታያል። እገሌ ተባልኩ በሚልም ተወጥሯል። ምሱን የሚሰጠው ቆራጥ ቢገኝ ስህተቱን በተረዳ ነበር። ስማቸው በደግም ሆነ በክፉ ሲጠራ ምንም የማይመስላቸውና ከፖለቲካው ንግድ እስካተረፉ ድረስ ምንም የማይመስላቸው ደካማ ተቃውሞ አይነካቸውም። የቀጠሩትና ያሰማሩት ኃይሎች ይዘው ለፍርድ ያቀርቡታል ብለው ህልምን የሚያሰራጩትም ህዝብን እየጎዱ ናቸው። ባለምንጫውን ፈርዶ የሚቀጣው ህዝብ ራሱ እንጂ ባዕዳንማ ግድ የላቸውም። ህዝብን በምንጫና ገጀራ የሚያስገድለውን በሺዎች ያስገድለውን ሚሊዮኖችን ያፈናቀለውን ወንጀለኛ አይደል እንዴ የሰላም ሰው ብለው ሊሸልሙ የወሰኑት? አመፀኛ ዳኛ ወንበዴን ደብቆ ይሞግታል እንደተባለው ነው። የህዝብ ጠላቶች ማለትም የወያኔ ቡትቶችን ለስልጣን ያበቁ ባዕዳን ያለውን ሁኔታ የማያውቁ መስለው ብችሎቻቸውን የሚያወድሱት ለዚህ ነው። ያልሰሩትን ሰሩ፣ ያልመጣን ለውጥ መጣ ብለው የሚደርቁትም በዚሁ ምክንያት ነው። ሲዋሹና ቡችላቸውን ሲያቅፉ ነው እንጂ ተወናብደው አይደለም፣ ሐቁን ሳያውቁ ቀርተው አይደለም። ለሹሙ የሰጡት አማካሪዎች የሚሆነውን ያለውን ሐቅ ያውቃሉ። በአገራችን የሚርመሰመሱት ሰላዮቻቸውም ይነግሯቸዋል። ግን ካፈርኩ አይመልሰን ሳይሆን ወንዝ ገብቶ ፈረስ ቅየራ አያዋጣንም ብለው ነው። አማራጩ ደግሞ አገር ወዳድ ህዝባዊ መንግስቱንና አልመቻቸው አለ። የኢትዮጵያን የቆየ አቋም ቀይሮ ለሳውዲና ኢሚሬት የሚጎነበስ አገዛዝ አያገኙም። አቋም አልቀየርንም ብሎ ሹሙ ሲቀጥ መከላከያ ሚኒስቴሩ ከአረብ ኢሚሬትስ ጋር ለኢትዮጵያ የማይበጅ ወታደራዊ ስምምነት ይፈራረማል። ጠላት ሆነው የባጁትን ኃይሎች ወዳጅ ብለው ያቅፋሉ። ገለልተኝነትን አሽቀንጥረውም ጥለዋል። ፖለቲካቸው ኢትዮጵያን ለከፋ አደጋ አጋላጭ መሆኑም ታይቷል። ሹሙ የሰላም ሽልማት ያገኘበት ምክንያት ማለትም ከሻቢያ ጋር ስምምነት ፈረመ የተባለው ማንን ጠቀመ ስንልም ሻቢያን እንጂ ኢትዮጵያን አይደለም፣ በነሳውዲ ግፊት የተደረገ ነው። የኢሮብን ህዝብ፣ የትግራይን ህዝብ፣ የኢትዮጵያን ህዝብ የሚጎዳ ነው። ለውጥ አመጣ የተባለውም አሜሪካዊ ልቦለድ እንጂ ፋይዳ ቢስ ነው። በየትኛውም መስክ በኢትዮጵያ ውስጥ ለውጥ የለም። አስመሮም በገቢሳ መተካቱ ዘረኝነት መቀጠሉን አረጋጋጭ እንጂ ለውጥ አይደለም። ኢህአዴግ የዳቦ ስም ቢቀይር ኢትዮጵያዊ ኃይል አይሆንም። የኢትዮጵያውያን ከተሞችን አዲስ አበባን፣ አዋሳን ወዘተ ማንነት ቀይሮ ከኛ ብሎ መካለሉና ብዙሃኑን ለመጨቆን ለመግዛትና አልፎም ለማባረር መነሳቱ ለውጥና እድገት አይደለም። ዜሮ እርምጃ ወደፊት፣ 10 እርምጃ ወደኋላ ነው የዘረኞቹ ማፈሪያ አገዛዝ። ይህ በእንዲህ እንዳለ በወያኔ የነበረውን ሁኔታ ከዛሬው ጋር ስናስተያየው የተሻሻለ ቅንጣትም የለም። ጭቆናውና ስቃዩ እንዳለ ሆኖ ድህነቱና ችጋሩ ተባብሶ ፈረንጆቹ አሁንም ሳይታከቱ ኢኮኖሚው አደገ ተመነደገ ብለው ሲቀጥፉ እየታዘብን ነው። ህዝብ ግን ፍዳውን እያየ መሆኑን ያውቃል። ሹሞቹ ደግሞ ዘረኛ መንጋ አሰማርተው በጀርባ በወያኔ እየታገዙ በአገሪቷ በሞላ የዱርዬና የምንጭ አገዛዝ ሊያሰፍኑ የንጹህ ዜጎችን ደም እያፈሰሱ ናቸው። አሁንም የሚበደለው ህዝብ፣ ይቅርታ ጠይቅ የሚባለው ገዳዩ ሳይሆን ህዝብ ነው። ቤተ ክርስቲያኖችን ሲያጋዩ ምንም ያልተባሉ፣ እንዲያውም ገና ብዙ ይቃጠላል በሚል ልፈፋ የታገዙ በመሆናቸው የታሪካዊ ገዳማትና ቁልቢንም ሳይቀር ሊያጋዩ በዝግጅት ላይ ናቸው። ፈራ ተባብለው እንጂ መላሻዋን ፈርተው እንጂ የአጼ ምኒልክንም ሐውልት ካራዳ ይፈርሳል የሚል ዛቻንም እያሰሙ ናቸው። ይህ ሁሉ የሆነ ያለው ባለቤቱ ያቀለለውን አሞሪያ አይነት አገራችን ኢትዮጵያን አናስነካም አናስደፍርም ማለቱን ተስኖን ነው። ራብን እርግብለን ተቀብለን ላያችን ላይ ፍጥ ብለው ትግላችንን አደናቀፉት። በስልጣን ኮርቻም ቁጭ ሲሉ የጅብ ጥርሳቸውን አገጠጡብን። ኢትዮጵያ ኢትዮጵያ ብለው ያስተኙን ወዲያውኑ እርግፍ አርገው ጥለው ኬኛ ቋንቋን አሰሙን። አዲስ አበባ ላይ የኦሮሞን የበላይነት እንዴት ማስፈን የሚለውን ጥናታቸውን ከግብ ሊያደርሱ ፈነጩብን። እንዳልነውም ሳይውል ሳያድር ቡራዩ ለገጣፎ አጣይ ወዘተ ግፉና ግድያው ተበራከተ። ሹሙም አላየሁም አልሰማውም ሲል አጋሮቹ ስንቱን ህዝብ በግፍና በገፍ ሲፈጁ ትንሽ ግጭት ብሎ ሰለባው ማን እንደሆነ ገዳዩም ማን እንደሆነ ሸፋፍኖ ሊያልፈው ሞከረ። ያለቀው አማራው ጋሞው ክርስቲያኑ ወይም ቄሮ አልሆንም ገዳይ አልሆንም ያለው ኦሮሞ መሆኑን ህዝብ ማወቁ አልቀረም። ይህ ያመጡብን የሞት ሽረት ግፍጫ ታሪካዊ አገርን የማጣት ወይም የመጠበቅ የሚል ነው። ወያኔ ማለትም ሹሞቹ ጭምር 27 ዓመታት ሙሉ አገርን ሊያደባዩ ታግለዋል። ህዝብም ባለው አቅም ጸረ ኢትዮጵያ ደባቸውን እያጋለጠና እየተቋቋመ አገሩን ከሞላ ጎደል ብትቆስልም ጠብቆ አቆይቷል። በመራራ ትግልና መስዋዕትነትም ወያኔ ኢህአዴግን ሊጥልም አምጿል። በርግጥ ይህን ትግልና የኢትዮጵያን ሉዓላዊነት የፈሩት ባዳን ይህን አመጽ ሊያደናቀፉትም ችለዋል። ድልን ግን ሊጎናጸፉብን አልቻሉም። አገር አድን ትግሉ እየተደራጀ በመቀጠል ላይ ነው። ሳይደፈርስ አይጠራም ነውና የሚከፈለውን መስዋዕትነት ከፍሎ ኢትዮጵያን ከተላጦቿ ጥቃት መጠበቃችን የማናልፈው ግዳጃችን ነው። የሽግግር ሂደት መፍትሄ ነው የተባለውን አቋም ሲተቹና ሲያወግዙ ዘረኞች ብቻ ሳይሆኑ አጫፋሪዎቻቸው የስልጣን አቋራጭ ነው ሲሉ ሲጮሁ ሰምተናል። ሁሉም ኃይሎች ተመካክረው መፍትሄ በጋራ ይፈልጉ ይወስኑ ማለት እንዴት አቋራጭ ሊባል እንደቻለ ግልጽ ሊያደርጉ አልቻሉም። አቋራጭማ በባዕድ ተደግፎ የህዝብን ትግል ማጅራት መጥቶ ስልጣን መያዝና አምባገነንነትን ማስፈን ነው። አቋራጭማ ይህን ያደረገውን ህገወጥ ቡድን ደግፎና ጫማ ስሞ ለፍርፋሪ መነጠፍ ነው። አቋራጭ ስልጣን ፈላጊ ኃይል ሁሉም በነጻ ተሰብስቦና መክሮ በጋራ ስምምነት የሚወሰነው ይጽና አይልም። ለዚህም ነው አምባገነን ዘረኞች የሽግግርን አማራጭ ወደ ጎን ትተው በስም ቅየራና ጎል ስምምነት ሌላ ድርጅት አመጣን ደግፉን ብለው ሊያወናብዱና በሂደቱም አገርን ሊጎዱ የተነሱት። የሽግግር ሂደት አድካሚና ውስብስብም ነው። ቢሆንም ከተወሰነ ዘረኛ ቡድን የነጠላ መፍትሄና አካሄድ የተሻለ ለመሆኑ ጥርጥር የለውም። ምርጫ ያሉትን በጊዜ ሊያደርጉ መቻሉ ቢያጠራጥርም ይህን ቧልታቸውን ሊያደርጉ ከቻሉ ያው የማያስቅ ቧልትና የጉልበተኞች ማጭበርበር ከመሆን የማያልፍ ነው። አሁንም ጊዜው እያጠረ ቢሆንም መፍትሄው ሁሉን አቀፍ የሽግግር ሂደትን መጀመር ነው። አሊያማ ዛሬ በለስ ቀናን ተራው የኛ ነው ባዮቹ በህዝብ አመጽና ትግል የሚወድሙ ናቸው። ባንዳና ካህዲዎች ማፈሪያ አንጃዎች ሁሉ ተጋልጠው ወደ ታሪክ ትቢያ ይጣላሉ። ከዘረኞቹም ጋር በምርጫ ሊጨቀዩ የወሰኑትም በህዝብ ይወገዛሉ ውጉዝ ናቸውና። ጸረ ወያኔ ጸረ ኢህአዴግ ትግላችን ተቀናጅቶ ይፋፋም። ኢትዮጵያዊነት ያሸንፋል። ከኢህአፓና አገር ወዳድ ኃይሎች ጎን እንሰለፍ። Thank you.
ትግልን ስልትና ይዘት ወሳኝ ማን ነው? ትግል ሲሉ ትግል ስንል ሲባል በሚል በተደጋጋሚ የተቸነበት ቢሆንም ዛሬም ቢሆን በጉዳዩ ላይ አጠር ያለ ማብራሪያ መስጠቱ የግድ ይሆናል። በዚህ አብይ ጉዳይ ላይ ወያኔና ደጋፊዎቹ ውዥንብርን ለማስፈን አተኩሮ የተንቀሳቀሱበት በመሆኑ የህዝብን ትግል መጉዳታቸው አልቀረም። ህዝብ ጦርነት ሰለቸው ጫጫታን ያስተውሳል። ከና ከጧቱ ሰላማዊና ሁለገብ ትግልን አሳሩ በማስቀመጥ የክርክሩን መሰረት ንዶ ወደ ረግረግ የከተተውና ደንቃራ የፈጠረው ወያኔ ብቻ ሳይሆን የሰላማዊ ትግል አባወራረን ብለው የተነሱትን ክፍሎች ናቸው። ገዢው ክፍል ያውም ወያኔን የመሰለ ዲሞክራሲያዊና ትግል ጦርነት አበቃ ብረት የሚያነሳ ጸራም ሰላም ነው ወዘተ በሚል ሲያናፋ ይህንን አጅበው ህዝብ ጦርነት ሰልችቶታል ሁለገብ ትግል የሚሉ ደም ይጠማቸው ናቸው። ከንግዲህ ሰላም ብቻ ብለው ወያኔን ሲያጅቡና ትግልንም ለማደናቀፍ ከዱላ ይሻላል መላጭዎች ማስተዋል ይበቃል ሲወራጩ እንደነበረ አረሳንም። የትግልን ስልት ወሳኝና አዛዥ ወያኔ ነው ብለው ተቀብለው ነበር ማለት ነው። አርፋቹ በዝምታ ካልተገዛቹ ጦርነት እንሰራባቸዋለን ብለው ያሰሙት ዛቻ ቅስምን ሊሰብር ችሎ ነበር ማለት ነው። ምን አይነት ትግል የሚለውን በተመለከተ ወያኔ ተፋለሙኝ እንደማይል የተጠበቀ ነው። ሆኖም የትግሉን ይዘትና ስልት ወሳኝነት ያለው አገዛዝ ያሰፈነ ሁናቴ ነው። ዲሞክራሲያዊ ሁናቴ ያከሰፈነ የብረት ትግል አማራጭ ሊሆን የማይችልበት ሁኔታ ውን ሆነ ማለት ነው። ያፈናና የጭቆና ሁናቴ ብቻ ሳይሆን ሀገር ራሷ ህልውናዋ ለአደጋ ተጋልጦ ባለበትና ሀገር አድን ትግልን በጠየቀበት ጫኑኝ እንደመጋጃ ለነገሩ ግመልም ሲጫን ያጉረመርማል ሊመርጥ የሚችል አቋም አይደለም። መፍትሄው ሁለገብ ትግል ነው ያለው ወያኔ ያሰፈነው ተጨባጭነቴ ነው። ይህ ሀቅ ሆኖ ሳለ ለማንም ነቃላ ለዜጋ ግልጽ ሆኖ ሳለ በዚህ ላይ የሰፈነው ውዥንብር ሰለባ ሆነው ሁለገብ ከሚሉ ተቃዋሚዎች ጋር አብረን አንቀመጥም የሚሉ ተቃዋሚዎች ወያኔ ስር ህጋዊ ተብሎ ይሰሩ የነበሩ ተደምጧል። ላምባላ ለበት ኩበት ለቀማ ከንቱ ልፋት መሆኑ ህዝባችን ያውቃል። ዲሞክራሲ ሰፍኖ ያለ በረታችቼ አላስፈላጊ መስዋዕትነት ልክፈል ብሎም አይነሳም። በተጻራሪው አፈናና እመቃ ሰፍኖ መፍት ተረብጦ ያገር ህልውና ባደጋ ላይ ሲገኝ ብረት አለማንሳት በአመጽ አለመሰማራት ኃላፊነትን ረስቶ ሀገርን ህዝብንም ማስፈላጊ ይሆናል። ይህን ለማስረገጥ ወደ አሜሪካና ፈረንሳይ አብዮት ወደ ባዕዳን ተመክሮ ጥቅስ ፍለጋ መባዘን የለብንም። የኢትዮጵያ ታሪክ ራሱ ይህንን ያስተምረናል። ለመብቱና ለሀገሩ ለክብሩና ለሉዓላዊነቱ ያልታገለ ህዝብ ሁሉንም ይቀማል። የማንኛውም ኃይል በሰላማዊ መስክ ለመታገል ቀርቶ የተጠበቀ ቢሆንም ሌላውንም አስፈላጊውን ትግል መጻረር ደግሞ ስህተት ይሆናል። የሃራት ታመታት የወያኔ ጸረ ኢትዮጵያ አገዛዝ ያስተማረንና አተሳሳተ ጉዳይ ያስጨበጠን ጉዳይ ካለ ወያኔና ሰላም ሁድና ጀርባ መሆናቸው ነው። በምርጫ ሊቀሙት እስከ 100 ወንበር ልናሸንፍ እንችላለን ብለው ለቃዡት 100 አሸንፎ ምላሽ ሰጥቷቸዋል። ሙስሊም ወገኖቻችን በሰላም ለመብታቸው በቆሙ በደረሰባቸው ግድያና ስራት እንግልትና ሲል የተመለከተው ነው። ህዝብን ለይቶ ማጥቃትን በተመለከተ በአማራውና ሌሎች ህዝቦች ላይ ሲያቋርጥ እየደረሰ ያለው ጥቃት ምስክር ነው። የሰላማዊ ትግል ግብአት መሬት ነው ባንልም የሁለገብ ትግል ዋናነትን ያስረገጠ ተጨባጭ ሁኔታ አለ ብለን በትክክል እናምናለን። ከዚህ ተያይዞ ወያኔ የትግል ስልቱን ሊወስንልን ካለመቻሉ ወይም ካለመገባቱ በተጨማሪ ወያኔ ማን ነው አገራችሁ ብሎ ሊጠቁመን ሊወስንልንም አይችልም አይገባም። ወዳጅ ጠላት መለየትና መታገል የህዝብ ፈንታ ነው። ወያኔን ወዳጅ ነው የሚሉት ወያኔ ጭፍሮች ብቻ ናቸው። ወያኔን ተቀዳሚ የህዝብ ጠላት የሚለው ምላተ ህዝብ ነው። ዋናው የሀገራችን ቅራኔ ሲፈረጅ ወያኔን ባንድ በኩል ሰፊውን ኢትዮጵያ በሌላ በኩል ያስቀምጣል። ማን ነው ወዳጅ በሚለው ላይ ወያኔ ለአረቡ አረብ ነኝ፣ ለአሜሪካ የአልባኒያ ኮሙኒዝም የተውክ የካፒታሊዝም አገልጋይ ነኝ፣ ለትግሬው ለትግራይ የቆምኩ ነኝ ብሎ ከገዳፊ እስከ ሻቢያ ከሶማሊያ እስከ ሳውዲ አረቢያ ወዳጅ ብሎ ሲነጠፍ ኢትዮጵያን ህዝብ አላማከረም። ለራሱ በድርጅቱ ደረጃ የሚጠቅመው ነው ወስኖ ያውም በክደት ስራ ላይ ለመዋል የሞከረው። ዛሬም ህዝብ አጋሩን ሲመርጥ ወያኔን እንደማያገባው ቅንጣት ነገር የለም በሚል ነው። ህዝብ አጋርን ሲሻ ግን ለሀገርና ለትግል ይጠቅማል ወይስ ፋይዳ ቢስ ነው ወይስ ይጎዳል የሚለውን በጥንቃቄ መርምሮ መሆን አለበት። ራብን በጉያ እንዳያመጣ ነብርን በጫቃ ወርቅን በጭቃ የተባለውን ስተት ላለመፈጸም በመለስተኛ ደረጃ ለምሳሌ ከነመለስ ተጣላን ብለው የነበሩት እነ ስዬና ጻድቃን አይነት ወያኔዎች የህዝብ አጋር እንዳልሆኑ ለማወቅ ብዙ ጊዜ ያልፈጀም። ለአሜሪካኖች የሚሰራውና እድሜ ለወያኔ ከበርቴ የሆነ ያለው ወያኔው ጻድቃን ለምሳሌ ወያኔ በመሆኔ የሚጸጽተኝ የለም እኮራለሁ በሚል በሰሞኑ እንቅጩን ነግሮናል። ወዳጅንም መረጣ ላይ በቂ ጥንቃቄ ማድረግ ያስፈልጋል። የሀገራችን ተጨባጭ ሁኔታ ወያኔን በሁለገብ ትግል በተለይም በማቋረጥ አመጣና ተማሶግድን የሚጠይቅ ነው። በዚህም በዚያ ብልጭ ድርግም የሚሉ መነሳሳቶች መኖራቸው የሚጠበቅ ቢሆንም የካቲትን መስገም የተደራጀ ትግልን ማሰን ቀነቀጠሮ የማይሰጠው ስምሪት ነው። ከወያኔ ጋር ተደራድሮ የምርጫ ህግ ለማሻሻል መነሳት አስቂ ነው። ሀገርንም ጎጂ ስለሆነ አሳዛኝም ነው። ከወያኔም የሹም ሽር ሂደትን ለውጥን መጠበቅ እንዲሁ ክስረት ነው። ለቆራጥና መራራው ትግል ስምሪት ብቁ ያልሆኑት ደግሞ መሪ ብለው ማቀፍም የሚፈይድ ነገር የለውም ነበር። ግርግር እንዲያው ለሌባ መቸውንና በሁኔታው የሚጠቀመው ይሉንታ ቢሱ ወያኔ ብቻ ነው። ይህንን ሁሉ ተረድቶ ትኩረትን በወያኔ ላይ ማመጥ በሚለው አድርጎ ሀገር አድን ትግሉን ማጧጧም አስፈላጊ ነው። የዚህ ዝርዝር የባጨላው ፍጮ አይደለምና መድረኩ ይሄ አይደለም። የትግል ስልትና ይዘት ወሳኝ ህዝብ ነው። ህዝብም ለውሳኔ የሚያበቃው ያለውን ተጨባጭ ሁኔታ አጥኖ እንጂ በዘፈቀደም አይደለም። ይህን ማወቅ መረዳት ለሀገር አድን ትግሉ አስፈላጊ ነው። እኔ ለሆነ እንጂ የማልጠቅም ብቻ ምንም ጊዜ ቢሆን አንቺን ክፋይን ከሳሽ እኔ ልሆን እንጂ የማልጠቅም ብቻ ምንም ጊዜ ቢሆን አንቺን የልቤን ልንገርሽ ካልደብቅ ገልጬ በጣም ወድሻለሁ ከህይወት ያምጬ Ay 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 ay
የሰጎን ፖለቲካ የህዝብ ምርጫና ግዴታ በማንኛውም ወሳኝ የታሪክ ወቅት ህዝብ በጋራም ሆነ ዜጎች በተናጠል መውሰድ ያለባቸው ታሪካዊ አቋም ይኖራል። በሚወስዱት አቋምም የራሳቸውም የሀገራቸውም ዘላቂ ጣመ ወሰኑ የማይቀር ነው። በርግጥም አንዳንዴ ውሳኔው ከጃቸው ሊወጣ ይችላል። የፍልስጤም ህዝብ እንግሊዝ ሲዮናውያን ወዘተ በጋራ በወሰኑት ወይም ናዚ ጀርመን ለፈጸመ በደል ፍልስጤሞችን ከፋይ ለማድረግ በመወሰናቸው ወዳጅ አልባ የሆኑት ፍልስጤማውያን ከምድራቸው ተፈናቅለው እነሆ እስከዛሬ ፍዳቸው አላበቃም። ካድዋ ወዲህ የሙሶሎኒ ጣሊያን ኢትዮጵያን ስትወርና ኋላ ቀር የተባለው ህዝብ የጣሊያንን ቅኝ ገዥነት በዝምታ እንዲቀበል ሲሰበክ ጦር ሰብቆ ታንክን መጋፈጥ እብደት ወይም ጅልነት ተብሎ ሲወገዝ የኢትዮጵያ ህዝብ የፈሪ ምርጫን አድርጎ አገሩን አላስወሰደም። የባንዳ መንጋ መፍላቱን ሳንረሳ ማለት ነው። የአርበኞች መስዋዕትነት ነፃ አገርን መጪው ትውልድ እንዲረከብ አስቻለ። እንግሊዝም በጣሊያን ቦታ ሊተካ ሲከጅል ጀግና ኢትዮጵያውያን እሺ እንደማይሉ ግልጽ አድርገውለት ምኞቱ በዚያው ቀርቶ ይኸው እስከዛሬ ቁርሾውን ቂሙን ለመወጣት ኢትዮጵያን ለመከፋፈል ሲጥር እያየነው ነው። ህዝብ ነከ አቸናፊ ባይሆን ተነጎዲያ ግን ማቸነፉ አይቀሬ እንደሚሆን ግልጽ ነው። ዋናው ግን ምን አይነት ምርጫ ያደርጋል? መታገል ወይስ እጅ መስጠት የሚለው ነው። የአጼው አገዛዝ ጠንካራ ነው። ህዝብም አልተማረም አልነቃም በሚል ለስርዓቱ ዘለዓለማዊነት የሰጡት በየካቲት አብዮት አፍረዋል። ለደርግም ያደሩና በወንጀሉ የተሳተፉ የሚሸነፍ አልመስል ብሏቸው ጉድ እንደሆኑ የሚረሳ አይደለም። ለከርሳቸው ሲሉ ለወያኔ ያደሩ ወይም በዘረኝነቱ ተካፋይ በመሆን ጥቅማ ጥቅምና ፍርፋሪ ፈላጊዎች ነገ ወያኔ ሲወድቅ የሚጠብቃቸው ምን እንደሚሆን መገመት ያቃታቸው እነሱ ብቻ ናቸው። የህዝብ ውሳኔ በጋራም ሆነ በተናጠል የሀገርን እጣ ወሳኝ መሆኑ መታወቅ ያለበት ነው። ህዝብ ስንል ግን ማን ነው? በተለይ በአሁኑ ጊዜ ምርጦች ወይም ልሂቆች ነን ባዮች ያውም ከህዝብ ርቀው የራሳቸውን ፍላጎትና ውሱን ግምት የህዝብ ይላሉ። ህዝብ ያልመረጠውን ህዝብ መረጠው ብለው ይዋሻሉ። ወያኔ ህዝብ ሳይመርጠው 100% መረጠን ብሎ ድርቅ ያለ ውሸት በማሰማቱ የትልቅ አገር ብልህ ፕሬዝዳንት ነኝ ባዩ መጥቶ ይህኑ ውሸት ሀቅ ብሎ አጥልቆለታል። ህዝብ ስንል ብዙሃኑን እንጂ ምርጦችን ወይም ባለስልጣኖችን ማለት ሊሆን አይችልም። ነውናም ህዝብ በገቢር ጫንቃውን ለጭቆና ካመቻቸ ይህን የባርነት ኑሮ መርጧል ማለት ይቻላል። ያለውን ተጨባጭ ሁኔታ ሀቁ ቢመርም ባይፈለግም አይንን አፍጦ ማየት የግድ ይሆናል። ጨቋኝ በዝምታ ሆነ በማጉረግረም ከቻልነው ምርጫችን ይኸው ነው ማለት ነው። ራስ ደፍቶ ለመገዛት ማጠየቂያ ቢደረደርም ሀቁን መሰረዝ አይቻልም። አመፅ ተቀስቅሶ ግና ለድል ባይበቃም ህዝብ እየታገለ ነው ማለት ይቻላል። ሰጎን አንገቷን ባሽዋ ስትቀብር እሷ ካላየቻቸው አሳዳጆቿ የሌሉ የተነኑ ይመስላታል። የሰጎን ፖለቲካ አይንን ጨፍኖ ሀቅንም አላይ አልቀበል ማለት ነው። ታሪክን መርሳት ነው። ነጋ ጠባ በጠላት መጃጃልና ሰለባ መሆን ነው። በጦርነት ስልት መጽሐፉ ሱንዙ ጠላት ክንወቅ ራስ ክንወቅ መቶ ውጊያ ብታካሄድ መቶውንም ታሸንፋለህ ብሎ ነበር። በተለይ ራስን ማወቅ ትኩረት የምንሰጠው ወይም ልንሰጠው የሚገባ ነጥብ ነው። ትግላችን ባያሌው የተጎዳው ራሳችንን ማወቅ ተስኖንና ታሪክን ረስተን እጣችንን ለሚከዱን ወይም ህዝብን ከርተው ወንጀል በህዝብ ላይ ለፈጸሙት አሳልፈን ስንሰጥ ነው። ወያኔ ለስልጣን ከበቃ በኋላ እንኳ የህዝብ ትግል መሪ አድርገን የቆጠርናቸውም ኩም ያደረጉን ያስጎዱንን ማስታወሱ በቂ ነው። የብቃት ጉድለት አንድ ነው፣ ግን ባለቆሻሻ ታሪክ የሆኑትንና ወንጀል የፈጸሙትን ሁሉ ማቀፍ ያመጣብንን መዘዝ ቀላል አለመሆኑን ማመን ያስፈልጋል። ውሻ ጭራውን ነክሶ እንደሚገባው አዙሪት ሳይሆን ያጠፋ አጠፋው ሳይል ይባስ ብሎ ወንጀሉን ክዶ ዳግም በህዝብ ደም ሊነግድ ሲነሳ ዝም ብሎ አለመቀበል በቂም አዙሪት መግባት አይደለም። ሆብለን ያቀፍናቸው ከትግል አካባቢ እንዲርቁ ሊደረግ ሲገባ በየዋህነት መሪ እየተባሉ ችሎታውም ቁርኝቱም ህዝባዊነቱም ያጥራቸውና ዶሮ ሶስቴ ሳይጮህ ያመነባቸውን ህዝብ ይከዳሉ። ለዶሮ ሲነግሩ ምጥማጥ ይሰማል እንዲሉ ለወያኔ ጥቅምና ዕውቀት ላለመስጠት በማሰብ እገሌ ማለቱን ትተን ብንቆይም እየበዛ ሲመጣ እሱ ማለቱ የግድ የሚሆንበት ጊዜም ይመጣል፣ መጥቷልም ማለት ይቻላል። ዴሞክራሲ የጠማው ህዝብ በጋራ ተነስቶ ፋሽስቱን ደርግ በሚታገልበት ጊዜ የዚህ አረመኔ አገዛዝ ካድሬ ገዳይ ተሿሚ የሆኑ ዛሬ በያሉበት ራሳቸውን ተቃዋሚ ብሔረተኛ ወይም የህዝብ ጥቅም ጠባቂ ነን ብለው ብቅ ቢሉ ወንጀላቸውን እቁም ነገር ሳይቆጥሩ አሁንም ለህዝብ የቆሙትን ሊያጠቁ ሲነሱ እነዚህ ጸረ ህዝብነታቸውንና ጸረ ዴሞክራሲነታቸውን በገቢር ያረጋግጡ በተአምር የህዝብ ወገን የህዝብ መሪ እንዲሆኑ እድል መስጠት ስህተት ነው። ራስክን እወቅ ካልን ዘንድ የህዝብን ጎራ ከነዚህ ተባዮች ማጽዳት ያስፈልጋል። መሪንም በጥንቃቄ መምረጥ ሊከበር የማይገባውንም አለማክበር ያሻል። ከደርግ ያበሩና በግድያው የተሳተፉ ወይም ጠመንጃ በእጃችሁ ነው በሏቸው ያሉ በቀይ ሽብር አገዛዝ የተደሰቱ የታገለን ትውልድ በጅምላ የሚያወግዙ ጀግኖችን ለጣሊያን የተገዙ ባንዶች ብለው የሚከሱ አረመኔዎቹን ሟቾቹን መለስን ክንፈን የሚያሞካሹ ከስልሳዎቹ እስከ ዛሬ ሰልፋቸው ከጸረ ህዝቦችና ጸረ ኢትዮጵያ ኃይሎች ጋር የሆነውን የህዝብን ህልውና የሚክዱ በአርአያነት ሊጠቀሱና አንቱ ሊባሉም የሚችሉ አይደሉም። ህዝብን ይቅርታ ያልጠየቁ የደርግ ኢሰፓ ባለስልጣኖች፣ ወንጀለኞች እንዲሁም ወያኔዎች እንደ ተቃዋሚ በህዝብ ጎራ ሊገቡ ሊፈቀድላቸው አይገባም ማለት ነው። ይህ ቂም በቀል ሳይሆን ታሪክን አለመርሳትና ሰማዕትን ማክበር ነው። ትግልን ከጥፋት መከላከል ነው። የሰጎን ፖለቲካን ትቶ ሀቁን መቀበል መናገር ነው። ራስን ማወቅ ነው አሸናፊ ሆኖ ለመገኘት። ሰው አለ ሀገር መሬት ያለ ዘር እንዲሉ ነውና የተረከብናትን አገር ወያኔ ሲያጠፋትና አገር አልባ ሊያደርገን ሲነሳ እምቢኝ ብሎ መነሳቱ፣ መሬታችንን የወሰዱትን ማሳደዱና መምታቱ፣ ወያኔን የጠላትም ጠላት ብሎ ድራሹን ማጥፋቱ የህዝብ ውሳኔ መሆን ይገባዋል። የተቃዋሚውና የህዝብ ጎራ ጸድቶ ይህን ቆራጥ አቋም ከያዘ የወያኔ የስልጣን ዕድሜ አጭር እንደሚሆን ጥርጥር የለውም። ገዢዎች ህዝብን ማታለል ጥቅማቸው እንደሆነ ሁሉ አስመሳይ ተቃዋሚዎችም ትግልን ወደ ንግድና ትርፍ ለውጠው ህዝብን ሐሰት አብክተው ጋግረው እያጎረሱ ደንቃራ ሆነው ይቀጥላሉ። ትናንት አታለውን ዛሬም ሊደግሙ ሲነሱ ጆሮ ከሰጠናቸው ተጠያቂዎቹ እኛው ራሳችን ብቻ ነን። ከዚህ ቀደም በፍኖተ ሬዲዮ የሚከተለውን መልእክት አስደምጠን ነበር። ዛሬ ሁኔታው ጨለምለም ብሎ ሲያበሳጭና ቀቢጸ ተስፋን ሊያሰፍን ሲዳዳው አንዳንዶች የነገ የኢትዮጵያን ዕጣ ፈንታ ባዕዳን የሚወስኑ መስሏቸው ቢገኙ የሚያስገርም አይደለም። የኢትዮጵያን ዕጣ ክፍል ወሳኞቹ ባዕዳን ሳይሆኑ የኢትዮጵያ ህዝብ ነው። ይህ ህዝብ ደግሞ የወያኔን የዘር ፖለቲካ የማይቀበል በአገሩ አንድነት የሚያምን ነው። ኢትዮጵያዊነት በሚሊዮኖች ኢትዮጵያውያን ልብ ተቀርጾ ያለ ነው። የአንድነት ኃይልም ሚሊዮኑ ኢትዮጵያዊ ነው። በመሆኑም የክህዝ ፓላፊነቱንና አገሩን አሳልፎ ስካልሰጠ ድረስ ያገሩን ጣ ማንንም ባዳ ቀጥረኛና ተገንጣይ አይቀልድበትም። ባለው ሁኔታ በባዕድ አገር በተለያዩና የባዕዳንን ድጋፍ ወይም ገንዘብ ያገኙ ክፍሎች ኢትዮጵያ ህዝብ የነገ እጣ በእነሱና በጡት አባቶቻቸው የሚወሰን ይመስላቸዋል። ተምረናል፣ ሊቅ ሊቅ ሆነናል፣ ምሁራንን በሚልም ሰፊውን ህዝብ ንቀው ከወዲሁ ራሳቸውን አንቱ ክቡር ሊቀመንበር፣ ሚኒስቴር ወዘተ አድርገው ገምተዋል። ከንቱ ምኞት። ባዕድ አገር ያሉ ኢትዮጵያውያን ቦታና ሚዛን ልኩ የሚታወቅ ነው። ያውም ሚዛን ቦታ ከተባለ ይህም አገር ወዳዶቹን ብቻ የሚመለከት መሆኑን ማወቅም ወቅቱ ነው። ያገሩጣ ለባዕዳንና ቀጥረኞች ሰለባ የሚሆነው አገር ወዳድ ኃይሎች ሊተባበሩ ካቃታቸውና ግዳጃቸውንም መወጣት ከከበዳቸው ነው። መተባበር ስንልም ተገንጣይና ኢትዮጵያዊነታቸው የካዱትን ማዕከል ያደረገ ሊሆን አይችልም። በአገር አንድነት የሚያምኑና ኢትዮጵያዊነታቸውን የተቀበሉ ኃይሎች ናቸው በቅድሚያና በዋናነት መተባበር መስተጋገዝ ያለባቸው። ይህ ሳይሆን ቀርቶ ባዕዳንና ቀጥረኞቻቸው የጠነሰሱብንን ሴራ የሚሳካ ከሆነ ያገራችን ህልውና ራሱ አጠያቂ ይሆናል። የምንወስደው ምርጫና የምናደርገው ውሳኔ ያገራችንን ህልውና የሚነካ ይሆናል የሚለው በተለይም ወዳጅና ጠላትን መለየት አቅቶን በዚያውም መፍትሄ ያልነው ጭራሹኑ ጉዳት አፍጂ ሲሆን በግሃድ የሚታይና ክርክርንም የማይጋብዝ ጉዳይ ይሆናል። ህብረት ከማን ጋር በሚለው የተፈጸሙ ስህተቶችን ማስታወስ ይበቃል። የወያኔ ቀጥረኞች ጋርም ህብረት ተሞክሮ ነበር፣ ከግንጣዮችም ጋር እንዲሁ። መፍትሄው ድርጅት የሚባሉትን ትቶ እንዲያው መሰባሰብ ተብሎም ውዥንብር ተፈጥሯል። የአገር ጉዳይ ባይሆን አስቂኝ የሚሆነው የስደት መንግስት ምስረታ አማራጭም በዚህም ላይ የኔ አለበት ቀርቦ እስካሁንም ሊያምስ ይጥራል። ግንባር ቀደም እኛ ብቻ፣ የህዝብ ተጠሪዎች እኛ ብቻ የሚለው ጊዜ ያለፈበትም አቋም አሁንም አንዳንዶችን ይወዘውዛል። ጥሬ ጸረ ሶሻሊስትነት ሊያራግቡ የሚቀጡና አፍቅሮ አሜሪካ የሚያስጓራቸውም አሉ። የወደቀና ያለቀለትን አገዛዝ እና ስርዓት ሊመልሱ በቁማቸው የሚቃዡም አሉ። የትግሉን ትኩረት መረዳት አቅቷቸው የካቶሊኩ ጳጳስ ሳይቀር ያወገዘውን ሰው በላ ስርዓት በላያችን ሊጭኑ አንዳንዶች ይፈልጋሉ። ጋሬጣዎች በዚህ ልክ ማን ወዳጅ ነው በሚለውም ላይ የተዛባ ግንዛቤ ሰፍኖ ኢትዮጵያን ከሚጎዱ ኃይሎች ጋር መሞዳሞዱ አልቆመም። ወያኔን ጠላት ማለት የተሳናቸው ተቃዋሚ በሉን ባዮችም አሉ። ይህ ሁሉ ትግሉን እየጎዳ እንዳለ መካድ አይቻልም። አቋም ይስተካከል መባሉ ሲያንስ ነው። ህብረት ስንልም አጋር ስንመርጥ ስህተቶች መፈጸማችን አገራችንን ሁኔታ በሚገባ መረዳትና ጠላትና ወዳጅን መለየት እንዳቃተን ጠቋሚ ነው። ይህ ስህተት መታረም አለበት፣ ካልሆነ ቢወቅቱት እንቦጭ ሆኖ ተስፋ ያስቆርጣል። ወያኔ 24 ዓመት በስልጣን የቆየው በጉልበቱና በአጋሮቹ ድጋፍ ቢሆንም በህዝብ በኩል አገሬ ወይም ሞትን ምርጫ ተግባራዊ ማድረግ ባለመቻሉ መሆኑም መታመን ያለበት ነው። በቅርቡ በአመፅና በአብዮት አምባገነኖችን ማቸነፍ የቻሉ ህዝቦች በቅድሚያ ያሸነፉት ፍርሃታቸውን ነው። ፍርሃት ያብቃ፣ በቆራት ትግል ወያኔን እናውድም። ከቡረዩ እስከ ሻሸመኔ የወሮበሎች ዘመን መጣንዴ በኢትዮጵያ ህዝብ ባህልና ወግ ወላጆችን ማክበር አዛውንትን ማክበር በጥያቄ የማይገባ ክብር ቅርሳችን ነበር። ጊዜ ተለወጠና ታዲያ በሀገሩም በባህሉም የሚያላግድ ትውልድ መጣና ለናየ ተገደድነው ጭካሬና ጥልት እውነታችን ሆነ። በቡራዩ እንደታየው ወጣ ሴቶችን ተሰብስቦ መድፈርና መግደል ንጹህ ዜጎችን መጨፍጨፍ በሻሸመኔ እንደታየው ዘቅዝቆ ሰውን መስቀልና አዛውንትን በመንጋ መደብደብ ሁሉም ተደምሮ ምን ጊዜ መጣ የሚያሰኝ ሆኗል። ስርነቀለውጥን ስንመኝ አሳፋሪ ወሮበላነት ሰፈነብን። ወንጀልና ቀሮ ተወራራሽ ሲሆኑና የወያኔ ያደግ ሰራዊትም በለመደው ደም ማፍሰሱን ቀጥሎበት ማየት ተገደናል። የወሮበላዎችና ነፍሰ ገዳዮች መንጋ ዘመን መጣ እንዴ ያሰኛል። ሁኔታውን በቅጡ መረዳት ያልተቻለው ብጅታ በመስፈኑ የተነሳ ነው። በአዲስ አበባ ሆኖ የኦነግ መሪው መንግስት የተባለው ላይ ዛቻ ለመሰንዘር እንዴት ደፈረ? ባለምንጫውስ ማን አለውልህ ብሎት ነው ሹሙ ላይ የሚወርድበት? ከሻቢያ ጋር ያለው ተጨባጭ ሁኔታ ምን ነው ድብልቅልቅ አለ? ወያኔዎችስ አሁንም ለምን ይሾማሉ? ሹመት ሲባልስ አንድም በብሔረሰብ አንድም በሃይማኖት መሰረት ለምን ሆነ? የውጅንብሩ መጀመሪያ ሹሙ የመጣው ስርነቀልና ፍራት ቀያሪን ለውጥውን ለማድረግ ሳይሆን አገዛዙን ከውድቀት ለማዳን ኢያዴግን ለማስቀጠል መሆኑን መስአት ነው። ተደቆ ይህ መሆኑን ሹሙም አልደበቀም። ግን ብዙዎች የሰሙትን ለመቀበልና ለማመን ተስኗቸው አጉል ተስፋን መጋለብን ፈለጉ። የሹሞቹን አመጣጥና ሚና መረዳት ማወቅ ሲነገራቸው ማመን ስላቃታቸው ሁኔታው ዘብረቅረቅ ያለ ቢመስላቸው አያስገርምም። ከመነሻው ብጅታው ውስጥ ስለገቡ ከመሆኑም በላይ ቀደም ብሎም ለዲሞክራሲና ለህዝባዊ ትግሉ የነቁ አጋሮች አልነበሩም ማለት ነው። የሽግግር ሂደት ሁሉን ያቀፈና ያሳተፈ ካልመጣ ጽንፈኞችንም ሆነ ወያኔን ማሸነፍ እንደማይቻል ከጠዋቱ የተናገርን ቢሆንም ሹሞቹን ለስልጣን ያበቃቸው ክፍሎች ሰፊ የማደናገርና የማሻሻት ዘመቻ ከፍተው ብዙሃኑን ግራ አጋቡ። በባዕድ አገር በፈረንጆቹ ቁጥጥር ስር ያሉ በኢትዮጵያ ቋንቋዎች የሚያስተላልፉ ሬዲዮኖች በዚህ መስክ ሰፊና እኩል ሚና ነበራቸው አሁንም አላቸው። ያባ ፍኖተ ሬዲዮ ባይኖረው ኖሮ አቋሙና ድምጹ እንዳይሰማ ለማድረግ ያደረጉት ሙከራ ቀላል አልነበረም። ትግላችን ተደናቅፏል። ስርዓቱ መሰረታዊ ለውጥን ሳያሳይ እየቀጠለ ነው ያልነው ሳይውል ሳያድር ሀቅነቱም ተረጋግጧል። ለአዲስ ለጠግንና ላስቀጥል መጣው የምን ስርነቀል ለውጥ የምን ሽግግር ያሉን ሹሞች በወያኔ ህግ ክልል እየሰሩ ወያኔን ጠለናል እመኑን በሚል ሊያስተኙን ሞከሩ። ወያኔ ተወግዷል ብለው አምነው የከነፉትም ወያኔ ከነበቀሉና ዘረኝነቱ በቦታው እንዳለ ለማወቅና ቁጣውንም ለመቀበል ጊዜ አልፈጀባቸውም። በየቦታው አገራችንን የሚበጠብጡት የታጠቁ ክፍሎች አለቃቸው ማን እንደሆነ ሚስጥር አይደለም። ኢትዮጵያዊነትን የሚያጠቁ አስመሳይ አርበኞችና ታጋዮችም በልፈፋቸውና ድርጊታቸው ሰሞነኛ በድሮ አደሞችና በወያኔም የሚሸፈሩ መሆናቸውንም ለማወቅ ችለናል። ኢትዮጵያን የሚጠሉና የሀገራችን ሰው እንደሚለው ግምኛ የጎዱትን ከየቦታው ሰብስቦ በዙሪያው ማሰለፉና መሾሙም ምክንያት አልባ አይደለም። ወያኔም ተሸንፎ እጅ አልሰጠም። ስርዓቱ ቀጠለ እንጂ አልተንኮታኮተም። ተዛስ ተቀባዮችን ዋና ተጠያቂ አድርጎ በማቅረብ ዋናዎቹ ወንጀለኞች ከንፋሲሉ አዜብና አባይን ተተው ተሸፍኖላቸዋል። ዘረኞች በአዲስ አበባም ሆነ በሌሎች ቦታዎች ተሹመዋል። ለኢትዮጵያ በማይጠቅም ደረጃ ወደ ግብጽና ሳውዲ ኤሚሬትስ ፖለቲካችን አዘንብሏል። የሱዳኑ በሽር ሊወድቅ ሲንገዳገድ ምን እንርዳህ ለማለትም ውጭ ጉዳይ ሚኒስትሩ ወደ ካርቱም ተጉዟል። ተጠርተው አለና ያሉት ቡድኖችና ድርጅቶች የወሰዱት ውሳኔ ስህተት መሆኑን እያመኑ ናቸው። ሰላም ደፍርሶ የክልል አባወራዎች እየጮሁና ኢትዮጵያ ማለትን እንደ ኃጢያት ሊቆጥሩ ተነስተው እያጓሩ ባለበት ምርጫ በሁለት ዓመት ማለቱ ስርዓቱን በዘረኞች የበላይነት ማስቀጠል መሆኑን አልቀበል ያሉ ዘመናዊ ተለጣፊዎች ማንነታቸውን ይፋ አድርገዋል። የነበረው ኢዲሞክራሲያዊ አሰራር አሁንም ቀጥሏል። አንድ ወይ ጥቂት ሰዎችና አንድ ቡድን ባፈተተው ወሳኝ ሻሚ ፈጣሪ አድራጊ ሆኗል። የኢስሙላ ፓርላማው እንኳን የመምከር እድልን ተነፍጓል። ከሻቢያ ጋር የተደረገው ስምምነት በየመን ሳውዲ ጦርነት ወደ ሳውዲ ጎን መለጠፉ፣ በአባይ ግድብ ላይ የተወሰደው ውሳኔ፣ የተደረጉ በርካታ ሹመቶች፣ የሽግግር ሂደት መሰረዙ፣ የፖለቲካ ስረኞች አብዛኛው አለመፈታታቸው፣ ነጋ ጠባ ሹሙ የሚናገረውና የሚፈጽመው ሁሉ የህዝብን ይሁንታ ያላገኘና በቡድናቸው የሚወስኑት ነው። ለህዝብና ለድርጅቶች የተሰጠው ድል በጨፍን ማጨፍጨብና ውዳሴ ሹሙን ማነብነብ ነው። ጉዟቸው ያስቸኳይ ጊዜ አዋጅ እንዳወጀ አገዛዝ ሆኖ ይታያል። የተያዘው መንገድ ወደ ቀውስ ወሳጅ ለመሆኑ ደግሞ ተጨባጭ ሁኔታ ቁልጭ አርጎ እያሳየን መሆኑን ማንም ሊክድ አይችልም። ጸረ ኢትዮጵያና ጸረ ኢትዮጵያዊነት ኃይሎች ሁሉ ተለቀው በኢትዮጵያ አንድነትና ህልውና ላይ አደጋ ሆነዋል። የህዝብ ማንነት አሁንም ተክዶ መፈናቀልና መፈጀት የህዝብ ዕጣ ሆኗል። የወያኔ ቀጥረኞችና ታጣቂዎች የህዝብ ወገን መስለው በመሸፋፈን አገርና ህዝብን በማመስ ላይና የርስ በርስ ጥላቻን በማሰራጨት ላይ ናቸው። ወዴት እየወሰዱን ነው ስንል ሊመልሱልን የማይችሉት ምስጢር አድርገውት ሳይሆን ስለማያውቁትና በዳበሳና በባዕዳን ትዕዛዝ የሚንቀሳቀሱ በመሆናቸው ነው። ሹሞቹ ቢከፍቱት ተልባ መሆናቸውን ፖለቲካውን እንዳልቻሉበት አስመስክረዋል። ይህ በመሆኑ ዛሬ ከመቼውም ጊዜ በበለጠ የሽግግር ሂደትን መቀበል አማራጭ የለሽ እርምጃ ነው። ነውጠኛና ጠባብ ኃይሎች ክልሌ በሚል ግንብ ሰርተው ሰላም ጠፍቶ ባለበት ሁኔታ ምርጫ የተባለው ሊካሄድ የሚችል አይደለም። ከተካሄደም ለጠባቦችና ዘረኛ ኃይሎች የሚያመች ከመሆን የሚያልፍ አይደለም። ኢትዮጵያ የሚል ድርጅት በየክልሉ አትድረስ እየተባለ ባለበት ወቅት የሀገሪቱ ሀብት ያንደ ድርጅት ንብረት ሆኖ ባለበት፣ የታጠቀው ጦር ተጠሪነቱ ላንደ ድርጅት ሆኖ ባለበት፣ ፖሊሱ ቢሮክራሲው በእነሱ ቁጥጥር ስር ባለበት፣ ህጋራዊት የተባለው የወያኔ ህግ ባልተቀየረበት ምርጫ ቧልት ከመሆን በቀር ምንም ለውጥ መልእክት ሊኖረው አይችልም። 100% አሸነፍን ብለው መሳቂያ እንዳይሆኑ የተወሰኑትን ወንበሮች ተቃዋሚ ሳይሆን ተፎካካሪ ሳይሆን ታማኝ ለተባሉ ኃይሎች ቢለግሱም በመሰረቱና ባብላጫው አሸናፊው የኢሃዴጉ ኦዴፓ መሆኑ የሚያነጋግር አይደለም። ወያኔም በጉልበቱና በጦሩ ተጠብቆ ባለበትና እኩይ ተግባሩን በቀጠለበት ምርጫ ፋይዳ ቢስ ነው። የትግራይ ብቸኛ ተወካይ አድርጎ እሱኑ ከመሰየም ሌላ የትግራይን ህዝብ አጋልጦ ለወያኔ ከመስጠት ሌላ ምንም ትርጉም አይኖረውም። የህዝብን ትግል ከማደናቀፍና ሰው በላውን ስራ ተጋግኖ ከመስቀጠል ሌላ ምንም ፋይዳ አይኖረውም። ይሄን ይበልጥ ለመረዳት ምርጫ በሁለት ዓመት ውስጥ ካልተደረገ የሚሉትን ኃይሎች ማንነት ማጤን ብቻ ይበቃል። በሐቅ ለኢትዮጵያና ለህዝቧ የሚቆሙ ኃይሎች የሽግግር ሂደትን ተቃውመው በኢህአዴግ ስር ምርጫ ሊደግፉ አይጠበቅም። የሽግግር ሂደት እን ሆኖ በሁሉም ተሳትፎ ሀገር አድኑን ፈጣን እርምጃ መውሰድ ካልቻል ለግለሰቦች የስልጣን ጥም ሰለባ ሆነን ኢትዮጵያ አገራችንን በከፍተኛ ደረጃ የምንጎዳ ይሆናል። በዚህ ላይ ቅንጣትም በጅታ ሊኖረን አይገባም። በእናት ሀገር ቀልድ አይፈቀድም። የሽግግር ሂደት አሁንኑ ጸረወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። በጋራ ትግልና መስዋዕትነት ኢትዮጵያን እንጠብቃለን።